የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡ ጥር 15 2011 ዓ.ም ምረት ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ሲዮን ግርማ ነኝ። ሁለቱ የቀድሞ የባዓዴንና የኢሃዲግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል እንደሆነ ተገለጸ።
የማስተር ማይንዱን ባለቤቶች ናቸው ብለን የሐሳቡ ማመንጭ ናቸው ብለን ያሰማቸው ሁለት ግለሰቦች አቶ በረከት ሰሙንና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንድመሰረት የሚያስችሉ በቂ ማስረጃዎች ናቸው።
የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ዝግ አለ ገበየው ናቸው። ዘገባ ይኖረናል። ያለ እጅ ተፈጥሮ እግሮቹንም እንደ እጆቹ እየተጠቀመ በሚማር የ16 ዓመት ወጣት ታሪኩ ህይወት ላይ አተኩሮ የተቀናበረ ዝግጅት አለን።
በእግሬ አይሮፕላን ማብረር ነው ምኞቴና አላማዬ።
በሙሉ ዘገባው ተመልሰን እንመጣበታለን። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መተናል። አቶ በረከት ስምኦንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ዋሉ። ሁለቱ የቀድሞ የባዓዴንና የኢሃዲግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምኦን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ አመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝግ አለ ገበየው ተናግረዋል። የተጠረጠሩበት ወንጀል የተፈጸመው በክልሉ በመሆኑ ጉዳያቸው በክልሉ ፍርድ ቤት እንደሚታይ ኮሚሽነሩ ጨምረው አስረድተዋል። ባልደረባችን አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ደርሶናል። ዝርዝሩን ወደ በኋላ ላይ ይዘን እንመለሳለን። የቀጣይ 4 አመት እቅዳቸውን ለመንደፍ እየሞከሩ ያሉት የዩናይትድ ስቴትስ ደህንነት መስሪያ ቤቶች ዓለምን አሁን ከገጠማት ይበልጥ ውስብስብ ትርምስ ጋር ይጋፈጣሉ። ዛሬ ዓለማችን በምዕራብ መራሹ ዓለም አቀፍ ስርዓት መዳከም ፈጣን የቴክኖሎጂ ለውጥ እየተካሄደ መሆኑንና አስተማማኝነት የሌለው የፕሮጀክቶች ማስፈጸሚያ ገንዘብ የማግኘት እጥረት የፈጠረው ችግር ሁኔታዎችን ይበልጥ አወሳስቧል ይላሉ የዩናይትድ ስቴትስ ደህንነት መስሪያ ቤቶች። ትላንት ይፋ በተደረገው ብሔራዊ የዩናይትድ ስቴትስ ደህንነት የቀረበው ትልም ዝርዝርን ይዟል። ትልሙ ከቀደመው ስትራቴጂ አስፈላጊ ሲሉ የገለጹት መሻሻል የታየበትና አስተማማኝ ባልሆነ ጊዜ የአሜሪካውያን ደህንነት የተጠበቀ እንደሚሆን ዳግም ለማረጋገጥ የታለመ ነው ብለዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት በከፊል የተዘጉ የመንግስት መስሪያ ቤቶችን ለማስከፈት የሪፐብሊካንና የዴሞክራቲክ ፓርቲዎች በተናጠል ባቀረቧቸው ሀሳቦች ላይ በነገው ዕለት ድምጽ ይሰጣል ተብሎ ይጠበቃል። ሁለቱ ወገኖች በድንበር ሴኩሪቲ ጉዳይ ክርክራቸውን ቀጥለው በመሃሉ መስሪያ ቤቶች እስከ የካቲት 1 2011 ዓ.ም ተመረጥ ድረስ እንደገና የሚከፈቱበትን የህግ ረቂቅ ዲሞክራቶች የሚቆጣጠሩት ተወካዮች ምክር ቤት ከወዲሁ አሳልፏል። ረቂቁ በዩናይትድ ስቴትስና ሜክሲኮ ድንበር ላይ ፕሬዚዳንት ዶናልድ ትራምፕ ማሰራት የሚፈልጉትን ግንብ ግን አያካትትም። ወደ አውሮፓ የሚደረግ ፍልሰትን አስመልክቶ በኢጣሊያና በፈረንሳይ መካከል የተፈጠረው ዲፕሎማሲያዊ አለመግባባት ወደ አውሮፓ ፓርላማ በሚካሄዱ ምርጫዎች ቀዳሚው የፖለቲካ አጀንዳ ይሆናል ተባለ። በመጨረሻም የቱርክ ፕሬዚዳንት ሬሴፕ ታይብ ኤርዶጋን ከሩሲያው አቻቸው ከቭላድሚር ፑቲን ጋር ለመነጋገር በአሁኑ ወቅት ሞስኮ ይገኛሉ። አድማጮች ለሰዓቱ ያዝናቸው የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። አቶ በረከት ስምኦንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ዋሉ። ሁለቱ የቀድሞ የባዕዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምኦን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ወደ ባህር ዳር ከተማ ሲገቡ በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝጋለ ገበየው ተናግረዋል። የተጠረጠሩበት ወንጀል የተፈጸመው በክልሉ በመሆኑ ጉዳያቸው በክልሉ ፍርድ ቤት እንደሚታይ ኮሚሽነሩ ጨምረው አስረድተዋል። ባልደረባችን አስቴር ምስጋናው ከባህር ዳር የላከችው ዘገባ ደርሶናል።
አቶ በረከት ስምኦን በቦርድ ሰብሳቢነት፣ አቶ ታደሰ ካሳ ደግሞ በስራ አስፈጻሚነት የጥረት ኮርፖሬሽንን ለበርካታ ዓመታት መርተውታል። በዚህ ወቅት ታዲያ ህገወጥ ግዢ እንዲፈጸም፣ ከህግ ውጪ አክሲዮኖች እንዲገዙ በቦርዱ ከፍተኛ አመራሮች ተወስኗል። ለዚህ ህገወጥ ስራ ደግሞ በግንባር ቀደምትነት የተሳተፉት የቦርድ ሰብሳቢው አቶ በረከት ስምኦንና አቶ ታደሰ ካሳ ናቸው ይላሉ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽነር አቶ ዝጋለ ገበየው ዛሬ ርፋዱ ላይ በሰጡት ጋዜጣዊ መግለጫ።
መጀመሪያ አካባቢ የአምስት ካምፓኒዎች የኦዲት ሪፖርት አጠቃለው ሰጥተውናል። ሁለት ካምፓኒዎች አሁንም ገና በምርመራ ላይ ናቸው፣ በተለይ ዳሽን እና ዲቨንቱስ የሚባሉት። ዞሮ ዞሮ በእነዚህ የኦዲት ስራው ተጠናቅቆ በመጡልን የአምስት ካምፓኒዎች ላይ ተመስርተን ምርምረን ስንደርስ በርካታ ችግሮች፣ አሰራርን ያልተከተሉ ችግሮች እንዳሉ ነው ሰነዱ የሚያስረዳው። እና ይኸውም ወደ አንድ አክሲዮን ግዢ ሲገባ የአዋጭነት ጥናት ሳይካሄድ ግዢ እንደሚፈጸም፣ ይሄም ኋላ ጥረት በገባባቸው ካምፓኒዎች ሁሉ አትራፊ ሳይሆን ገንዘቡን እያጣ ለብዙ ብክነት የተደረገበት ሁኔታ እንዳለ ነው ጥናቶች የሚያሳዩት። ተጠንቶ ከቀረበው ግምት በላይ የአክሲዮን ግዢ በመፈጸም ሌላውን ወገን የሚጠቅም ጥረትን ደግሞ ጉዳት ላይ የሚጥል አይነት ክፍያዎችን ያሉበት ሆኖ ነው ያገኘነው። ከዚህ ላፓልማ በሚባለው ካምፓኒ ብቻ ከ22 ሚሊዮን ብር በላይ ጥረት ወጪ አውጥቶ እስካሁን ግን ምንም እንቅስቃሴ የለም። እና ይሄ ግለሰቦቹ መጀመሪያ መሰረት የሚሉት ግለሰቦች ትርፋቸውን 4 ሚሊዮን ይዘው ወጥተዋል። ቀሪው ዕዳ ግን ጥረት የተሸከመበት ሁኔታ እንዳለ ያሳያል። እና ግለሰቦች ሰራቸውን ጥረት ላይ እያወራረዱ የሚሄዱበት ሁኔታ ነው ሲሰራ የቆየ የሚያሳየው መረጃ ውስጥ ነው።
ሁለቱ ከፍተኛ አመራሮች ባለፈው ነሐሴ ወር ነበር ከባዕዴን ማዕከላዊ ኮሚቴ አባልነታቸው እንዲታገዱ የተደረገው። ከዚያ በኋላ ጉዳያቸው በጸረ ሙስና ኮሚሽን ምርመራ ሲደረግበት እንደቆየ የተናገሩት ኮሚሽነሩ ተጠርጣሪዎቹ የወንጀሉ ዋና ፈጻሚ መሆናቸውን የሚያሳይ ማስረጃ በመኖሩ በቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዎቹ ዛሬ ባህር ዳር ከተማ የገቡ ሲሆን የክስ ሂደቱ በክልሉ የሚካሄድ ይሆናል ብለዋል።
ጥር 2 ቀን ነው ኦዲቱ ከኮርፖሬሽኑ ተጠቃሎ ወደኛ የደረሰው። እንደ ኮሚሽን ግን ጎን ለጎን ሌሎችን ማስረጃዎች እንግዲህ በዚህ አሰራር ውስጥ ለጊዜው የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ ማመንጭ ናቸው ብለን ያሰማቸው ሁለት ግለሰቦች አቶ በረከት ስምኦንና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንድንመሰረት የሚያስችሉ በቂ ማስረጃዎች ናቸው። የሚዳኙት በዚሁ ክልል ነው። አሁን ተያዙ ያልናቸው ሰዎችም በክልላችን የማረፊያ ቦታ ነው ያሉት። አዲስ አበባ አይደለም ያሉት፣ አዲስ አበባ ተያዙ እንጂ እዚሁ ነው የሚዳኙት።
ይህ በእንዲህ እንዳለ በኢህአዴግም ሆነ በቀድሞ ብአዴን ቁልፍ የስልጣን ቦታ የነበራቸው ሁለቱ ከፍተኛ አመራሮች በተለይ በአማራ ክልል በኢኮኖሚያዊና ፖለቲካዊ ጉዳዮች ታላላቅ ውሳኔዎችን ያሳልፉ እንደነበርና በዚህም የአማራ ሕዝብ አይወክሉንም በማለት ከስልጣን ዘመናቸው ጀምሮ ይቃወማቸው እንደነበር በባህር ዳር ዩኒቨርሲቲ የሕግ ምሁር የሆኑት አቶ ተገኘ ዘርጋው ይናገራሉ።
እነዚህ ሰዎች የአማራን ህዝብ ጥቅም የሚያስከብሩ አይደሉም። በሚያራምዷቸው አቋሞች፣ በሚናገሯቸው ንግግሮች ለሌላ ህዝብ ጥብቅና የቆሙ ናቸው። ለሌላ ድርጅት ድጋፍና ጥበቃ የሚያደርጉ ነበሩ። ስለዚህ ይህንን ክልል በተልእኮ ሲያስተዳድሩ የነበሩ ናቸው የሚሉ ሰፊ የሆኑ ቅሬታዎች፣ አቤቱታዎች ይቀርባሉ። እና ለዛም የሚያሳየው ይሄ ህዝብ ይዟቸው በወጣ ትልልቅ ጉዳዮች እንኳን እነዚህ ሰዎች የነበራቸው አቋም ከህዝቡ ስለንቦና የራቀ ነው። እዚህ ክልል ላይ ለተፈጸሙ ኢሰብአዊ ድርጊቶች፣ የህዝብ ሀብትና ንብረት ዘረፋዎች በአንድም በሌላ መልኩ ተጠያቂ ናቸው። ለምን? ውሳኔዎችን ሲወስኑ የነበሩ ሰዎች ስለሆኑ ማለት ነው። አሁን ባለው የሀገሪቱ አወቃቀር እኛን መወከል የሚችሉ ሰዎች አይደሉም ብሎ ባሉበት ዘመን እንኳን የአማራ ክልል የከተሞች መድረክ በዛ ዘመን እንኳን ስልጣን ላይ ያሉ ይሄንን ከፍያ ተቃውሞ ሲያቀርብ ነበር ህዝቡ። የህግ የበላይነት ትልቁ መሰሶን ተጠያቂነት ነው። ስለዚህ በህግ ፊት መጠየቃቸው በእውነት አዴፓን በጣም የሚያስመሰግነው ነው። ይሄንን ጅምርም አጥናክሮ መቀጠል አለበት።
የወንጀሉ ቁልፍ ፈጻሚ ናቸው የተባሉት ሁለቱ ከፍተኛ አመራሮች ይያዙ እንጂ ተባባሪ የነበሩ ቀሬ አመራሮችንም በቀጣይ መረጃዎችን በማጣራት በቁጥጥር ስር እንደሚውሉ ኮሚሽነር ዝጋለ ገበየው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባ ያለ እጅ ተፈጥሮ እጅግሮቹንም እንደ እጆቹ እየተጠቀመ በሚማር የ16 ዓመት ወጣት ታሪኩ ህይወት ላይ አተኩሮ የተቀናበረ ነው። ታሪኩ በአምቦ ሰንቀሌ አንደኛ ደረጃ ትምህርት ቤት መደበኛ ትምህርቱን ይከታተላል። ትምህርቱን በትጋት ለመከታተል እጅ አልባ መሆኑም አልገደበውም። የታሪኩን ታሪክ ናኮር መልካ እንዲህ ያጫውተናል።
ትምህርቱን ሲያጠናቅቅ የአውሮፕላን አብራሪ መሆን ነው የሚፈልገው። በእጆቹ ግን አይደለም።
በእግሬ አውሮፕላን ማብረር ነው ምኞቴና አላማዬ።
እልሙን ለማሳካት በርትቶ እንደሚማርም ይናገራል። ሁለት እጆቹ ባይኖሩም ከመማር እንደ ማንኛውም ተማሪ ደብተር ላይ ከመጻፍ ታሪኩን ያገደው እንደሌለ የሚማርበት ክፍል ገብቼ ለመታዘብ ችያለሁ። ቁጭ ብሎ በእግሩ እንዲጽፍ የተመቻቸለት ወንበር ላይ አንዱ እግሩን ደብተሩን ለመያዝ ሌላውን ደግሞ የስክሪፕቶን እጀታ ለመያዝ እንዲያመቸው ቁጭ ብሎ ማስታወሻ ይወስዳል። እንዲጽፍ የተደረገውን ያሰፍራል። የደብተሩን ጽህና ላየ እንኳን በእግሩ በእጅ ጻፎን ያስነቃል። ስዕል አስቦ ይስላል። 5 ደቂቃ ባልሞላ ጊዜ ውስጥ አበባ ስሎ አሳይቶኛል። በእርግጥ ቀድመ ብትነግረኝና አስቤበት ቢሆን ኖሮ ከዚህ የተሻለ ስዕል በእግሬ ስልልህ ነበር አለኝ ታሪኩ። በ2010 ዓ.ም በአምቦ ዩኒቨርሲቲ አወዳዳሪነት በአምቦ አንደኛ ደረጃ ትምህርት ቤቶች መካከል የተካሄደውን የስዕል ውድድር በማሸነፍ ተሸልሟል። ምን ስለው እንዳሸነፈ ማጫውቶኛል።
በራኩማላማፉላን ፈኬ ደለጋባይ ካሴ
በ2010 ዓ.ም የአባይ ወንዝን ምስል ስዬ አምቦ ዩኒቨርሲቲ ሸልሞኛል። የተሰማኝን በህሊናዬ የመጣውን እንስሳም ይሁን እጽዋት ስላለሁ።
የክፍል ጓደኛው ተማሪ ያሪ ተፈራ ይህን ይመሰክራል። ለትምህርቱ በሚሰጠው ትኩረት ይጀምርና ስለ ጓደኝነታቸውም አውግቶኛል።
ከ8ኛ ኤን የመጣሁት ከታሪኩ ጋር ነው የምማረው። ታሬ ማለት እንግዲህ በጣም እንደምናውቀው በእግሩ ነው የሚጽፈው። ግን በእግሩ ሲጽፍም አብዛኛው ጊዜ በጣም ነው ደስ የሚለው። እግር ኳስም ይጫወታል፣ ስዕልም በጣም ይስላል። በትምህርትም አክቲቭ ነው። ቶፕ 10 ውስጥ ምናምንም ይገባል። ያስጠናናል፣ እኛም ከሱ ጋር እናጠናለን። እና ለትምህርት ያለው ፍላጎት በጣም ከፍተኛ ፍላጎት ነው ያለው። እና ታሪኩ ማለት ለኔ እንደ ወንድሜ ነው። ይጫወታል፣ ከኛ ጋር ይደሰታል።
የታሪኩ እንግሊዘኛ ቋንቋ መምህርት ብራኔ ጉታ ለጥንካሬውና ለትምህርቱ ስላለው ቆራጥነት የሚከተለውን ብላኛለች።
ታሪኩ መርጋ የሚባለው ይሄ እንግዲህ እንደ እጅ አርጎ በእግር የሚማር ተማሪ ነው እና በጣም ደስ የሚል ተማሪ ነው። ክላስ ውስጥም ብዙ እንቅስቃሴ የሚያደርግ ነው። በጽሁፍ ደረጃ እንኳን በጣም ኳሊቲ ያለው ጽሁፍ ነው ያለው። በጣም ደስ ይላል። ግልጽም ነው ጽሁፉ። ፓርቲሲፔትም በጣም ያደርጋል። ከማንም ተማሪ በላይ ነው እዛ ውስጥ እንቅስቃሴ የሚያደርገው ማለት ነው። ስለዚህ ቪዥኑ በጣም ትልቅ ቦታ ነው። በጣም ጥሩ ነው። እዛም ይደርሳል ብዬ አምናለሁ።
የታሪኩ ወላጅ እናት ወይዘሮ በላይነሽ ንጉሴ የልጃቸው አካል ጉዳት ተፈጥሮ የለገሰችው የእግዚአብሔር ስጦታ እንጂ አደጋ ያስከተለው አይደለም ይላሉ። ከወለዷቸው 6 ልጆች መካከል 4ኛው መሆኑን ገልጸው እድሜው 16 ዓመቱ ነው ብለዋል። የልጄ የወደፊት ዕጣ ፈንታ ግን ያሳስበኝ ነበር፣ እንዴት ይሁን ብዬ ሰጋ ነበር ብለዋል።
ለውተ ሙጫካና አራው ሰገልተም ያፉር ዳላቴ ሙጫካና ማላንጎዳ ከታ ከሚና ኒ ሙጫን በረቹ ደንዳ አዲሙስ ደንዳ
ከይ ልጅ በ1994 ዓመተ ምህረት ነው የተወለደው። እንደ ተወለደ ምን አደርጋለሁ? እንዴትስ አሳድጋለሁ? እንዴትስ ይማራል? የሚል ስጋት ነበረኝ። ታዲያ እግዚአብሔር በችሮታው እግሮቹን እንደ እጆቹ አደረገለት። ይራመዳል፣ ይማራል። የ8ኛ ክፍል ጎበዝ ተማሪ ነው።
ጄሲካ ኮክስ የምትባል የውጭ ሀገር ዜጋ እንደ ኢትዮጵያውያን አቆጣጠር በ2006 ዓ.ም በአዲስ አበባ ታሪኩን አግኝታ አነጋግራው ነበር። ጄሲካ ልክ እንደ ታሪኩ የእጅ አካል ጉዳተኛ ስትሆን በእግሯ አውሮፕላን ማብረር መቻሏን ለታሪኩ አጫወተችው። ያም የታሪኩን ትልቅ ሰው የመሆን ጉጉት እጥፍ አደረገ ይላል ወላጅናቱ።
አከሳቀመ ሚናምቱ ጥያራ ሆፍት ጃሲካ ጀላምቲ አሜሪካ አራጥፍት
እንደሱ እጅ ሳይኖራት ነው ተወለደችው። ከአሜሪካ የመጣች ነጭ ናት። አይሮፕላን እንደምታበርም ነገረችው። ስለዚህ እንደርሷ ተመረ አይሮፕላን አበራለሁ የሚል ነው ምኞቱ።
ልጃቸው በሚቀጥለው አመት 9ኛ ክፍል እንደሚገባ የሚናገሩት እናቱ ይህም እንደሚያስጠንቃቸው ገልጸዋል። ለምን ይሆን
እናታና ፉገራፉን ብራት ምጫንኩን ኩታ ሰደቴ ገርሰገልት ዳርባ ባራቴ ሰደርካ ከለቀቀው።
አሁን ልጄ ከ8ኛ ክፍል ወደ 9ኛ ክፍል ያልፋል። እኔ ሀብት የለኝም። መጠጥ ሸጬ ነው የምተዳደረው። በላቤ ነው የምኖረውና ይልጅ እንዴት አድርጎ ትምርቱን ይቀጥላል የሚለው ያስጨንቀኛል። መንግስት እርዳታ ቢያደርግለትና ትምርቱን ቢቀጥል እመኛለሁ።
ምንም ያህል እላስጨራሽ ፈተና ቢገጥመው ከትምርቱና ትልቅ ሰው የመሆን ህልሙ እንደማያደናቅፈው ታሪኩ መልእክት አስተላልፏል።
ንብረት ተወረፈ ነው ንብረኒፉ ነራላላ በረጣ የይታን
የማይማሩ ልጆች እኔን አይተው እንዲበረታቱ ማለትም እንዲማሩ ነው የኔ ምክር። ተማሩ ይቻላል የሚል ነው መልእክቴ።
ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ናኮርላ ደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። አቃቤ ህግ በከባድ የሰብአዊ መብት ጥሰት በተጠረጠራቸው ሰዎች ላይ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። የተጠርጣሪ ጠበቆች ጥያቄውን ተቃውሞ ፍርድ ቤቱ በጉዳዩ ላይ ትዕዛዝ ለመስጠት ለነገ ቀጠሮ ቆርጧል። መለስካቸው አማሃ አጠር ያለ ዘገባ አድርሶናል።
አቃቤ ህግ አቶ ጎሃስባን አቶ አማኑኤል ክሮስን ደርበው ደመላሽን ጨምሮ በ14 የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞ ሰራተኞች ላይ የጀመረውን ምርመራ ለመቀጠል ተጨማሪ 14 ቀን ጊዜ እንዲሰጠው ለፌዴራሉ ከፍተኛ ፍርድ ቤት አመለከተ። አቃቤ ህግ ለዚህ ማመልከቻው ምክንያት ናቸው ያላቸውን ቀሪ ስራዎችም ዘርዝሯል። እንደ አቃቤ ህግ ከሆነ በአሁኑ ጊዜ በቀዳሚ ምርመራ አድራጊ ፍርድ ቤት ከ40 ያነሱ ምስክሮቹ የምስክርነት ቃላቸውን እየሰጡ ይገኛሉ። የተጎጂዎችን የሕክምና ማስረጃዎች እያሰባሰበና የባለሙያ አስተያየት እያጠናከረ እንደሆነ እንዲሁም ተጠርጣሪዎቹን ፎቶግራፍ ማስነሳት የሚቀሩ ስራዎቹ እንደሆኑ አስረድተዋል። ለዚህም በእነዚህ ከባድ የሰብአዊ መብት ጥሰት ጠርጥሬያቸዋለሁ ባላቸው ሰዎች ላይ ምርመራውን ለመቀጠል የ14 ቀን ተጨማሪ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው ይህ የአቃቤ ህግ ጥያቄ በቂ ምክንያት ያለው አይደለም ሲሉ ተከራክረዋል። ከዚህ በተጨማሪም አቃቤ ህግ በዚህ ፍርድ ቤት የምርመራ መዝገብ ከፍቶ ሳለ በሌላ ፍርድ ቤት ምስክሮችን አሰማለሁ ማለቱም ህጋዊ መሰረት የሌለው አሰራር ነው ብለዋል። ተጠርጣሪዎቹን ፎቶግራፍ ማስነሳት የተጨማሪ ምርመራ ጊዜ መጠየቂያ ምክንያት ሊሆን አይገባም። ምክንያቱም ተጠርጣሪዎቹ የመንግስት መስሪያ ቤት ሰራተኞች እንደመሆናቸው ፎቶግራፋቸው በየግል መዝገባቸው ሊገኝ ይችላል ሲሉ ተከራክረዋል። ደንበኞቻቸው የተጠረጠሩት አካል በማጉደል ወንጀል መሆኑን አስታውሰውም ይህ ወንጀል የዋስ መብት የሚያስከለክል ስላልሆነ ፍርድ ቤቱ የዋስ መብታቸውን ጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ያደርግ ዘንድ ጠይቀዋል። ፍርድ ቤቱ የሥራ ሰዓቱ ማብቃቱን አስታውቆ በነገ ዕለት ቀሪውን ክርክር ሰምቶ ትዕዛዝ ለመስጠት ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸውን ላደረሰን የፍርድ ቤት ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ለኢኮኖሚክ ፎረም በአውሮፓ እንደሚገኙ ይታወቃል። በአውሮፓ ጉብኝት ላይ ያሉም በትላንትናው ዕለት ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ቫቲካንን አግኝተው አነጋግረዋል። በዛሬው ዕለትም ንግግር አድርገዋል። ብዙ የዓለም አቀፍ ታዋቂ ሰዎችንም እያገኙ እያነጋገሩ ነው። ጠቅላይ ሚኒስትሩ ዳቮስ ላይ እየተካሄደ ባለው ዓመታዊ የዓለም ምጣኔ ሀብት ጉባኤ ላይም ተገኝተው ንግግር ሰፋ ያለ ንግግር አድርገዋል። ንግግሩን ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለዛሬ ግን ጠቅላይ ሚኒስትር አብይ በስልጣን ቆይታቸው በወቅቱ ከሀገሪቱ መሪዎች በተጨማሪ የዓለም የምግብና የግብርና ድርጅት ፋውን፣ የዓለም የምግብ መርሃ ግብር WFP እና የግብርና ልማት ዓለም አቀፍ ድርጅቱን ኢፋድን ጨምሮ መቀመጫቸው ሮም ከሆነ ዓለም አቀፍ ድርጅቶች ኃላፊዎች ጋር ተገናኝተው ተወያይተዋል። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ሲዩም በትላንትናው ምሽት ከእስክንድር ፍሬው ጋር በነበራቸው ቆይታ እስከ ትላንት ድረስ ለነበረው የጠቅላይ ሚኒስትሩ ጉብኝትና ውይይት ነግረውታል። እስቲ ወደ ውይይታቸው።
ቢለኔ ሲዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና ዲጂታል ዘርፍ ኃላፊ በጣም አመሰግናለሁ ስለዚህ መቃለ መጠይቅ ፈቃደኛ ስለሆኑ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ቀጥለዋል። ጠቅለል ካለ ጥያቄ ልነሳና የዚህ ጉብኝት ዓላማና መነሻው ምንድን ነው?
እሺ እስክንድር አመሰግናለሁ። እንግዲህ እንደምታውቀው ከሪፎርሙ ጋር ተያይዞ እንግዲህ በአስር ወራት በፊት የተደረጉት ሪፎርሞች እስካሁን ድረስ እንዲደረጉት ጋር ተያይዞ ለኢትዮጵያ ያለው የዓለም አቀፍ ከበሬታና እይታ
የማሻሻያ እርምጃዎች ማለት ነው።
አዎ የማሻሻያ ለውጦቹ ማለት ነው። እና ከሱ ጋር ተያይዞ ያለው ለኢትዮጵያ ያለው እይታ እየተቀየረ ነው ያለው ዓለም አቀፍ ዝና ከዚህም ጋር በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያ ተሳታፊነት እየተፈለገ ነው ያለው። ስለዚህ ለህም ከሆነ የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቲ ከጥቂት ወራት በፊት በመጡበት ሰዓት ኢትዮጵያን ለመጎብኘት ራቸውን አቀረበው ነብለት ቡ ጠቅላይ ሚኒስትር አብይ አህመድ መጥተው እንዲጎበኙ ከሱ ጋር ተያይዞ በዳቮስን ስዊዘርላንድ ጠቅላይ ሚኒስትር አብይ አህመድን ግብዣ ተደርጎላቸው እዚህ አጠቃላይ ከሱ ጋር ተያይዞ የተለያዩ አጋሮችንም ለማግኘት የታሰበ የጉብኝት ጊዜ ነው ማለት ነው።
ያሁኑ ጉብኝት እርሶም እንዳሉት በኢትዮጵያና በሀገራት መካከል ባለው የሁለትዮሽ ግንኙነትና ትብብር ላይ ያተኮረ ነው። ምን ተገኘ ከዚህ ጉብኝት? እስካሁን ምን እያሳኩ ነው ጠቅላይ ሚኒስትር አብይ?
እስክንድር አሁን በአሁኑ ወቅት ዳቮስ ስዊዘርላንድ ነው የሚገኙት ጠቅላይ ሚኒስትሩ። በትናንትና በነበራቸው ጣሊያን ሀገር በነበራቸው ቆይታ እንግዲህ ከተለያዩ አካላት ጋር ውይይቶችን አድርገዋል። ከቡር ጠቅላይ ሚኒስትር አብይ አህመድ ከልኡካን ቡድናቸው ጋር እንግዲህ አውሮፓ የስራ ጉብኝታቸውን የጀመሩት በጣሊያን ሮም ከተማ ነው እና በትናንትናው ዕለት ከተለያዩ አካላት ጋር ውይይት አድርገዋል። እነዚህን ውይይቶች እንግዲህ በሶስት ብንከፍላቸውና ብናያቸው የመጀመሪያዎቹ ከዓለም አቀፍ የልማት ድርጅቶች ጋር ያደረጓቸው ውይይቶች ነበሩ። እነዚህም ከሶስት የተለያዩ ድርጅቶች ጋር ነበሩ። ከተባበሩት መንግስታት የዓለም የምግብ ድርጅት ወይም ወርልድ ፉድ ፕሮግራም ዋና ዳይሬክተር ጋር አድርገዋል። ከግብርና ልማት ዓለም አቀፍ ፋንድ ኢፋድ ፕሬዚደንት ጋር ወይም ዋና አስተዳዳሪ ጋር አግኝተዋል። እና ከተባበሩት መንግስታት የምግብና የእርሻ ድርጅት ወይም UNFAO ከሚባለው ዋና ዳይሬክተር ጋር ተወያይተዋል። ውይይቶቹም እንግዲህ በዋናነት ያተኮሩት እነዚህ የልማት ድርጅቶች አሁን ያለውን ለውጥ ግንዛቤ ውስጥ በማስገባት እያደረጉ ያሉትን የምግብ ዋስትናና የግብርና ዘርፍ ምርታማነት ላይ ድጋፍ የበለጠ እንዴት እንደሚያጠናክሩት ለመመካከር ነበረ። በዚህም ረገድ የጀመሩትን እንደሚቀጥሉ እና አዳዲስ ፕሮጀክቶችንም ከመንግስት ጋር በትብብር በመሆን እንደሚቀጥሉ ቃል ገብተዋል። ስለዚህ ይህም እንደ አንድ ግብ ሊቆጠር ይችላል። ዛውሮምን በነበራቸው ቆይታ በቀጣይም ከቡር ጠቅላይ ሚኒስትር አብይ አህመድ የጣሊያን ሪፑብሊክ ፕሬዚደንቱን በቤተ መንግስት ሄደው አግኝተዋቸው ነበረ። ተያይዞም ደግሞ ከተወሰኑ ወራት በፊት ቅድም እንዳልኩ ኢትዮጵያን ጎብኝተው የነበሩት የጣሊያን ሪፑብሊክ ጠቅላይ ጁሴፔ ኮንቴ ጋርም ተገናኝተው በሁለቱ ሀገራት ያለውን የሁለትዮሽ ትብብር የማጠናከሪያ ውይይቶችንም አድርገዋል። በመጨረሻ እንግዲህ የሮማ ካቶሊክ ቤተክርስቲያንና የቫቲካን መሪ ፖፕ ፍራንሲስን አግኝተው ነበረ። በዚያውም የቫቲካን ዋና አስተዳዳሪ ካርዲናል ፔትሮ ፓሎን ጋር ተወያይተው ነበር። እነዚህም እንዴት ነው የበለጠ ከቫቲካን ጋር ያለውንም ግንኙነት እንዴት ነው የምናጠናክረው የሚለውን የሁለትዮሽ ግንኙነት ላይ ነበር ያተኮረው።
ጠቅላይ ሚኒስትር አብይ አህመድ እንግዲህ በአሁኑ ሰዓት በስዊዘርላንድ ዳቮስ እየተካሄደ ባለው የ2019 ዓለም የኢኮኖሚ ጉባኤ እየተሳተፉ ነው። አውሮፓ ውስጥ በፍራንክፈርት ለኢትዮጵያና ትውልደ ኢትዮጵያን ከዚህ ቀደም ንግግር አድርገዋል። ኢትዮጵያዊ ላልሆነ ታዳሚ ግን አሁን በአውሮፓ ውስጥ የመጀመሪያ የሆነ ንግግራቸውን እንደሚያደርጉም እየተጠበቀ ነው። ቢለኔ ምን ይጠበቃል ከዚህ ንግግር? በምንስ ላይ ያተኩራል?
እንግዲህ ዓለም እስካሁን ድረስ ያለውን በተለያዩ መድረኮችም እየሰማ ነው የተለያዩ ጥሪዎችም እየተደረጉላቸው ነው ለክቡር ጠቅላይ ሚኒስትራችን። የኢትዮጵያንም ገጽታ በጣም እየቀየረው ነው ያለው እንግዲህ እስካሁን ከ10 ወራት የተደረጉት ለውጦች ማለት ነው ሀገሪቱ ውስጥ። ስለዚህ ከእሱ ጋር ተያይዞ ከእነዚህ ከሪፎርሞችና ከለውጦች ጋር ተያይዞ እዛ አካባቢ ላይ ነው ንግግራቸውም የሚያተኩረው። የበለጠ ደግሞ እነዚህ ሁኔታዎችን ሀገሪቱ ውስጥ በመፍጠር የፖለቲካ አድማሱንም በመክፈት እስረኞችንም በመልቀቅ ከእሱ ጋር ተያይዞ ዓለም ለኢትዮጵያ ያላት እይታ እየተቀየረ ነው የመጣውና ከዛ አድናቆት ጋር ተያይዞ ነው እንግዲህ እንደዚህ አይነት መድረኮችም እየተከፈቱ የመጡት።
በጠቅላይ ሚኒስትር አብይ አህመድ ያለፉት 10 ወራት የተካሄዱ ለውጦች የታዩ የተወሰዱ እርምጃዎች በርካታ ወዳጅ መንግስታት በተለይ ወዳጅ ሀገራት ቋቸው የነበሩ ናቸው የኢትዮጵያን ገጽታ ቀይሩ ናቸው ብለዋል። እርስዎም የተወሰዱት እርምጃዎች ለውጦቹ በእነዚህ ወገኖች እና መንግስታት እንደዚህ መወደሳቸው ኢኮኖሚያዊ ጠቀሜታም እያስገኘ ነው ወይ? የሚቆጠር ነገር እያስገኘ ነው ወይ ማለት ይቻላል ወይስ በሂደት ላይ ያለ ነገር?
በሂደት ላይ ያለ ነገር ነው። ግን እንግዲህ በሮምም የተደረገው ውይይቶች አሁንም እዚህ ዳቮስ ስትፈልናንትም ከጎንዮሽ የሚደረጉ የተለያዩ ውይይቶች አሉ ከተለያዩ የልማት አጋር ድርጅቶች ጋር። ከሱ ጋርም ደግሞ የዛሬ 2 ወር አካባቢ በይፋ የተደረገው የነበረው የመንግስት አንድ ገጽ ዕቅድ ሰሌዳ እሱ ላይ ተመርክዞ የተደረጉ ውይይቶች ናቸው ሮምም ላይ ነበሩት ቀጣዮቹ የሚሆኑት እና እዛ ላይ የሰፈሩትን ዕቅዶች ለማሳካት አዳጅ ውይይቶች ተደርገዋል ሮምም ላይ። አሁን ዳቮስ ላይም እንደዛ ነው የሚደረጉት ያሉት ማለት ነው። እና እዛ ቅድ የአንድ ገጽ ቅድ ሰሌዳው ላይ መቼ የሚልቀው ሆነ የኢኮኖሚክ ወይም እንዴት ነው ኢኮኖሚው እናጠነክረው የሚለው ነገር ነበር እዚህ የቅዱ ሰሌዳ ላይ ወጥቶ የነበረው ማለት ነው። ስለዚህ ከዛ ጋር በተያያዥነት እንደዚህ የተለያዩትን የአጋር ድርጅቶች ኢንቨስት እናደርጋለን ወይም ኮንትሪቢዩት እናደርጋለን የሚሉት እናግዛለን የሚሉት እነዚህ የቅዱ ሰሌዳ ላይ የሰፈሩትን እነሱን የበለጠ ለማጠናከርና አሁን ለማድረግ ነው። እስክንድር
የጠቅላይ ሚኒስትሩ የድርጅት መርሃ ግብር መቼ ይጠናቀቃል? በዚህ ላርቃ
በሁለቱ ቀናት ውስጥ ይጠናቀቃል።
እንግዲህ ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያ እና ዲጂታል ዘርፍ ኃላፊ በጣም ነው የማመሰግነው። ካሮን በስልክ ለፈጠኝ ቃለ መጠይቅ
ዜማዎች አንዱ ነው። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችንን በሲሁ ሙዚቃ ላይ እናጠናቀቀው። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩ አብሬያችሁ። ሙክቤል ያቤሮ ሙዚቃውን በመምረጥ አልፈሪዶ አልሳንቶስ ደግሞ አብሮን ነበር በስርጭት መሐንዲሱ። ደህና ደሩ። ነገ እንገናኝ።
Tun Radonevio e Segantafan Oromote.